ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 19 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል ህብረትን በሚመለከት የቀረቡ የተለያዩ ሐተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
የወያኔ አገዛዝ የህዝባዊ አመጽን ተከትሎ ካገታቸው ከ40 ሺህ በላይ ዜጎች መካከል 4996ቱን ፍርድ ቤት እንደሚያቀርብ ገለጸ። ከተለያዩ የአገሪቱ ክፍሎች ከተያዙ ዜጎች መካከል ለብዙ ወራት በተካሄደባቸው ግብረ ሲጀል ከፍተኛ የአካል ጉዳት የደረሰባቸው መሆኑ የታወቀ ሲሆን በድብደባ በተደረገው ምርመራ ማስረጃ ተገኝቶባቸዋል በሚል የሚከሰሱ እንዳሉ ውስጥ አዋቂ ምንጮች ይናገራሉ። እስረኞች ምን አይነት ስቃይ እንደደረሰባቸው የአንድነት ፓርቲ መሪ አቶ አብታሙ አያሌው በአሜሪካ ድምጽ ሬዲዮ በቅርቡ የተናገሩትን ብቻ ማዳመጥ በቂ ነው የሚሉ ወገኖች፣ ፍርድ ቤት ይቀርባሉ የተባሉ የህዝብ ወገኖች እንደተለመደው በወያኔ ፍርድ ቤት ለአመታት ውሳኔ ሳያገኙ እንደሚንገላቱ ተጠቁመዋል። በተያያዘ ዜና የወያኔ አገዛዝ በሚቀጥለው አርብ ያስቸኳይ ጊዜ አዋጁን ግምገማ ይሰጣል የተባለ ሲሆን አሁንም ወደ 20 ሺህ የሚጠጉ ዜጎች በእስር ላይ እንደሚገኙ ምንጮች ይናገራሉ። ማክሰኞ መጋቢት 19 ቀን ንግስት ይርጋና አብሯት የተከሰሱት አለምነው አሴ፣ ቴዎድሮስ ተካይ፣ አወቃ አባተ፣ በላይነህ አለምነህና ያሬድ ግርማ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። ፍርድ ቤቱ እነ ንግስት ያቀረቡትን የክስ መቃወሚያና አቃቤ ሕጉ በመቃወሚያው ላይ የሰጠውን አስተያየት መርምሮ ውሳኔ ይሰጣል ተብሎ የተጠበቀ ቢሆንም ዳኞች በተደራራቢ ስራ ምክንያት ውሳኔ ላይ ደርሱ አልቻሉም ተብሎ ለአርብ መጋቢት 22 ቀን የተቀጠረ መሆኑ ተነግሯል። በተመሳሳይ ዜና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበርና አብሯቸው የተከሰሱ ዜጎች ረቡዕ መጋቢት 20 ቀን ውሳኔ ይሰጣቸዋል ተብሎ ይጠበቃል። ከታህሳስ 2008 ዓ.ም ተመረጀ ጀምሮ ለአንድ አመት ከሶስት ወር በላይ በእስር ሲሰቃዩ የነበሩ አቶ በቀለ ገርባና ሌሎች የኮንግረሱ አመራር አባላት የቀረበባቸውን ክስ የማየት ሂደት በየካቲት 2008 የተጠናቀቀ ቢሆንም እስካሁን ድረስ ውሳኔ ሳይሰጥበት ቆይቷል። እህል የሚያወድም የተምች መንጋ በኢትዮጵያ የተለያዩ ግዛቶች እየተዛመተ መሆኑ ተነገረ። ያው የተምች መንጋ በቅርቡ በቤንች ማጂ፣ በሸካና በከፋ አካባቢዎች 967 ሄክታር በቆሎ ሰብል ያወደመ መሆኑ ሲነገር ወደ ሌሎች አካባቢዎች ይዛመታል የሚል ስጋትም አለ። የተምቹ መንጋ ሰፋፊ ቅጠል ያላቸውን አዝርዕትና መሬት ላይ ያለ ሳርን የሚያጠቃ ሲሆን የበቆሎ፣ የሩዝና የማሽላ ምርቶችን በአጭር ጊዜ ውስጥ ለማውደም ይችላል ተብሏል። ይህን በደቡብና በሰሜን አሜሪካ በሰፊው የሚታወቀውን የተምች መንጋ ለመቋቋም አስቸኳይ እርምጃ ካልተወሰደ ከፍተኛ ጉዳት ሊያስከትል እንደሚችልም ተገምቷል።
እንደ ኢትዮጵያ ያሉ የአፍሪካ ሀገሮች በህንጻ ግንባታ ላይ የሚያጠፉት ገንዘብ ኪሳራን የሚያስከትል መሆኑን ባለሙያዎች ተናገሩ። ብዙውን ጊዜ የተለያዩ ሀገሮች የግንባታውን ስራ የሚፈቅዱለት ኩባንያ ዝቅተኛ ጨረታ ያቀረበው ወይም ደግሞ ለባለስልጣኖች ደጎስ ያለ ጉቦ የሰጠ መሆኑን ገልጸው ኩባንያው ለስራው የሚያስከፍለው ገንዘብ ዝቅተኛ ቢሆንም በአነስተኛ ዋጋ የሚገነባው ደረጃ ያልጠበቀ ግንባታ ብዙ ጉዳት ያለውና በርከት ያለ ወጪ ሊያስከትል እንደሚችልም ይናገራሉ። ኩባንያዎች በዝቅተኛ ዋጋ የአገልግሎት ዘመናቸው አነስተኛ የሆኑ ግንባታዎችን ከማከናወናቸውም በላይ ያረጁ ቧንቧዎችንና የግንባታ እቃዎችን በመጠቀም ስራቸውን እንደሚጨርሱ የሚታወቅ መሆኑንና እነዚህ ግንባታዎች ለእድሳት በሚል የሚያስወጡት ወጪ የሀገሮቹን ኢኮኖሚ የሚጎዳ መሆኑን ባለሙያዎች ተንትነዋል። በዓለም ባንክ ግምት መሰረት የአፍሪካ ሀገሮች በአማካይ በአመት 93 ቢሊዮን ዶላር ለግንባታ ስራዎች የሚወጣ ሲሆን ከዚህ ውስጥ አንድ ሶስተኛው ለእድሳት መሆኑም ይነገራል። በኢትዮጵያ በአብዛኛው የተከናወኑት የግንባታ ስራዎች በዚህ መልክ የተሰሩ ሲሆን በየቦታው ለድሳት የሚወጡት ወጪዎችና የአዲስ አበባ የቀላል ባቡር ስራ ላይ የሚታየው መሰናክል ሁኔታውን ያስረዳል ተብሏል። በደቡብ አፍሪካ የአፓርታይድ አገዛዝን በመቃወም የታወቁት እና በ1956 ዓ.ም ተመረጥ ከኔልሰን ማንዴላ ጋር የእድሜ ልክ እስራት ተፈርዶባቸው የነበሩት ሚስተር አህመድ ካትራዳ በ87 ዓመታቸው አርፈዋል። አህመድ ካትራዳ ገና በልጅነታቸው የአፓርታይድ አገዛዝን በመቃወም ከፍተኛ ትግል ያደረጉ ሲሆን በወቅቱ ከኔልሰን ማንዴላ ጋር ተይዘው ከተፈረደባቸው 8 ሰዎችና በ1982 ዓ.ም ከተለቀቁት መካከል አንዱ ናቸው። የተወሰነ ጊዜ የደቡብ አፍሪካ ፓርላማ አባል ሆነው ያገለገሉ ሲሆን ከዚያ በኋላም በግላቸው የሰብአዊ መብት ታጋይ ነበሩ። ያሁኑን የደቡብ አፍሪካ ፕሬዝዳንት ከሚቃወሙ ሰዎች መካከል አንዱ መሆናቸውም ይታወቃል። የሚስተር ካትራዳ የቀብር ስነ ስርዓት ረቡዕ ዕለት የሚፈጸም ሲሆን በደቡብ አፍሪካ የሐዘን ቀን መታወጁም ታውቋል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
አሁን እኛ ኢትዮጵያውያን አያቁንም ጭራሽ አያቁንም ስንል ታሪካዊ ያገራችንን ጣላቶች ብቻ ሳይሆን አምባገነኖቹ ዘረኞችና ሁሉ ግዜም የህዝብን ድል ለመንጠቅ አሰፍስፈው ያሉትንም ነው። አዎ አያቁንም። በጣም የሚገርመው ያውቁንም አለመፈለጋቸው ነው። አያውቁንም ለካ አያውቁንም አያውቁንም እኛና ያውቁንም አያውቁንም አርፋጭ አያውቁንም ያላውቁን ኢትዮጵያዊ ነው። አድማጮቻችን በማስከተል ከተቃዋሚ ኃይሎችና ድርጅቶች ምን ይተበቃል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። ይህ ሐተታ ለመጀመሪያ ጊዜ በፍኖተ ዲሞክራሲ የተላለፈው ታህሳስ 8 ቀን 2004 ዓመተ ምህረት ኢያፓ ወያኔ ስልጣን ከያዘበት ጊዜ ጀምሮ ተቃዋሚ ኃይሎች እንዲተባበሩ የአንድነት ኃይሎች እንዲጠናከሩ ተገንጣዮች አቋማቸውን እንዲመረምሩ ዓለም አሰለስ ቀስቀሷል መክሯል። በምዕራባውያን የኢትዮጵያ ጣላቶች የሚደገፉ ድርጅቶችና ተገንጣይ ጸረ ኢትዮጵያ ኃይሎች የሽግግር ያደራ ወያኔን ያቀፈ ወዘተ ይያሉ ሲያቀረሹ መስማት የተለመደ ነገር ሆኗል። የህዝብ ትግል ተፋፍሞ ባለበት በአውሮፓና አሜሪካ ቁጭ ብለው ስልጣን እየታያቸው ለሐጫቸው ይዝረከረካል። የበሬው እንትን ይወድቃል ብላ እንደተከተለችው ቀበሮ በኢትዮጵያ ህዝብ ደም መቀለድ አይቻልም። ጆሮ ያለው ይስማ። ከተቃዋሚ ድርጅቶችና ኃይሎችስ ምን ይተበቃል? ዛሬ የባስ ብለው በአንድነት ኃይሎች የሚያላግጡ ግን ራሳቸውን ተቃዋሚ ብለው የሰየሙ ኃይሎችም ብቅ ብለዋል። እነዚሁ ከይሉኝታ የተጣሉ ክፍሎች በራሳቸው ይህ ነው ሊባል የሚችል ትግል ማሳየት አቀፋቸውና ለወያኔ ሰለባ አቀባይ ተብለው እየተተቹ ግና
በሀገሪቱ አንድነት ኃይሎች የሚባሉ የሉም በሚል አሉታዊ እንቅስቃሴ በማካሄድ የተገንጣ ኃይሎች አፈቀላጤ ሆነዋል። ይጎምዝዛቸው እንጂ በሀገራችን የአንድነት ኃይሎች ዛሬም አሉ። ህልውናቸውንም በግሃድ የሚያረጋግጡበት ቀን ደርሷል። በቅድሚያ የፖለቲካ ሀሁን የሚያውቁ ክፍሎች በቀላሉ እንደሚረዱት የሀገራችን ዋነኛው የአንድነት ኃይል ህዝብ ነው። የህዝብ ነው የወያኔን የገንጠላ እቅድ አክሽፎ ዛሬ ወያኔ ሳይወድ በግዱ አንድነት ደጋፊ መስሎ እንዲወላገድ ያደረገው። በኢትዮጵያ አንድነት ኃይል የለም ማለት የገንጣዮችን ልፈፋ ማስተጋባትና በመሰረቱም ህዝብ ራሱ የለም ማለት ነው። ወያኔ ሲል እንደነበረው ሁሉ የኢትዮጵያ ህዝብ አንድነቱን ትቶ በጎሳ ደረጃ ተሰልፎና ተፈርጆ ሊጫረስ ተዘጋጅቷል ብሎ መደምደም ነው። ይህማ ሆኖ በነበር ገንጣዮች ኢትዮጵያን በቅርጫ ተከፋፍለው በጨረሷት ነበር። ህዝብ ግን በአብዛኛው ለሀገሩ አንድነት የቆመ በመሆኑ ዋና የአንድነት ኃይል ለገንጣዮች ጋሬጣ ሆኖ አለ። ከህዝብ ጎን ሆነውም ዛሬ ሳይሆን ከአመታት በፊት ጀምሮ ከሀገር አንድነት ሲታገሉ የባጁ ኃይሎች ዛሬም አሉ። ኢያባ አንዱ ነው። ኢዲሃቅ፣ ህብረት፣ ቅንጅት በአጠቃላይ አንድነት ኃይሎች ነበሩ። የአንድነት ኃይሎች ህልውና ባላቸው አንጻራዊ ጥንካሬ ብቻ የሚመዘን አይደለም። በዙ አነሱ፣ ደከሙ ጠነከሩ፣ ለአንዲት ኢትዮጵያ ቆመናል የሚሉና እንዳቅማቸው የሚታገሉ ኃይሎች አሉ። ይህን መካድ ለገንጣይ ኃይሎችና ለወያኔ ሰለባ መሆን ነው። የት ደርሰናል? ከህዝብስ ምን ይጠበቃል ስንል በዚሁም ደግሞ ከአንድነት ኃይሎች ምን ይጠበቃል ማለት የግድ ይሆናል። ወሳኝ ጥያቄ ነው። በቅድሚያ ግን የአንድነት ኃይሎች ስንል በአፍአዊ ደረጃ ይህን አቋም ደገፍን እያሉ አሁንም ግን የወያኔን መርህ ወይም መርሃ ግብር የሚያራምዱትን የሚጠቀልል አይሆንም። ይህን ስንል አገራዊ ኃይል ነን እያሉ ግን ለባዕዳን ቅጥረኛ ሆነው ለባዕድ ትእዛዝ የሚጓዙትን አይጠቀልልም። ወያኔን ክደናል ቢሉም ዛሬም ልባቸው ያን የዘረኛ አገዛዝ መስመርና ፖለቲካ የሚከተል የወያኔን ምስጢር የሚደብቅና ግለሰብን አስወግዶ ስርዓቱን ለመቀጠል የሚሻውንም በዚህ ሊፈርጅ አይችልም። ለዚህም ነው በቅድሚያ ማን ነው የአንድነት ኃይል የሚለውን ማወቅ ያለብን። ዘረኝነትና የኢትዮጵያን መገነጣጠልን የሚደግፍ ኃይል ጸረ አንድነት ነው። ኢትዮጵያን ለባዕዳንና ለገንጣዮች አሳልፎ ሊሰጥ የተነሳ ኃይል የአንድነት ኃይል አይደለም። ይህን ካልን ዘንዳ የአንድነት ኃይል ሊባሉ የሚገባቸውስ ምን ማድረግ አለባቸው? የወያኔ ግፍ ሞልቶ እየፈሰሰና ያገዛዙም የእድሜው ገመድ ሊበጠስ እየደረሰ ነውና የመለስን አገዛዝ መቀቅመቅ ለመክተት ከነዚህ ኃይሎች ምን ግዳጅና ስምሪት ይጠበቃል የሚለውን ማጤን አለብን። በቅድሚያ የአንድነት ኃይሎች ህልውናቸውን እውን በማድረግ እንቅስቃሴያቸውን ማጠናከር አለባቸው። ይህ ማጠናከር መካሄድ ያለበት በዋና ደረጃ በአገር ቤት ነው። ህዝብን በይፋና በህቡ በማደራጀት ለአመጽ ማዘጋጀት ይኖርባቸዋል። ከዚህ ቀደም ተሰርቶ ከነበረው ድርጅታዊ ስራ በመማር ወያኔ ስልጣን ከያዘ ጀምሮ ከታዩ አሉታዊና ጠቃሚ ተመክሮች ትምህርት በመቅሰም ስህተቶችን ላለመድገም በመጣር ውጤታማ ትግል ማካሄድ ይቻላል። ይህ ግን ለትግሉ የሚመጥኑ መሪዎችን መምረጥ መሰየምን ይጠይቃል። ወያኔ ሲቆጣ የሚረዱ ላስራችሁ ነኝ ሲል የሚንቀጠቀጡ ወይም ሲያስራቸው ሸብረክ የሚሉ አመራሮች መኖር የለባቸውም። ቅልጥ ያሉ ከሃዲዎችም ጭልጥ ያሉ አጭበርባሪዎች ናቸውና በጥራዝ ነጠቆች አጃቢነት ቆጥራት መስለው ሲሸጡና አላግባብ የጀግና ቅጽልም ሲሰጣቸው ያየን የታዘብንና የተጎዳነንና መቀጠል መደገም የለበትም። አስመሳይ ማንዴላዎች፣ ጋንዲዎች፣ ፋኖዎችን በዚያው በቀሌታቸው ተወስነው እንዲቆዩ ማድረግም ያስፈልጋል። ትግሉ አንድ ቆራጥ መሪ ያስፈልገዋል በሚል ፊውዳላዊ ቅኝትም በድርጅቶቹ ላይ ፍጹም ነን ባይ ሊቀመንበሮችን ከኛ በላይ አዋቂ መቼ ተፈጥሮ ባይ ዶክተር ፕሮፌሰሮችን ትናንት ከደርጉም ከወያኔም አብረው በህዝብ ላይ ወንጀል ፈጽመው አንዲትም የጸጸት የንስሐ ቃል ሳያሰሙ የህዝብ መሪ እንሆን ባዮችን ድርጅትን ከፋፋይ አንጃዎችን የአንድነቱ ትግል መሪዎች ብሎ ተቀብሎ ትግል ይካሄዳል ብሎ መጠበቁም ሞኝነት ነው። በ1997 ዓ.ም. ትልቁ የሙት ከተማ አድማ በካሃዲ መሪዎች ማለትም በአሜሪካና እንግሊዝ በሚታዘዙ መሪዎች እንደከሸፈ የምንረሳው አይደለም። ችሎታና ጽናት የሌላቸው መሪዎች በትግል ላይ ሊያደርሱ የሚችሉትን ጉዳት ህዝብ በተደጋጋሚ አይቷል፣ ጉዳቱንም ተቀብሏል። ይህ ጉዳትም ለብዙዎች ቀቢጸ ተስፋ ማጠየቂያ ወይም ምክንያት መሆኑ የሚካድ አይደለም። ያንድነት ኃይሎች ግዴታ ሆኖ የሚገኘው ሌላ ጉዳይ ደግሞ ትብብራቸውን የሚመለከት ይሆናል። አሁንም ቢሆን ድል ቢያብር አንበሳ ያስር የሚለውን ይሰራል። ይህ ትብብር ለትግሉ ብቻ ሳይሆን ከትግሉ በኋላ ወይም የህዝብ አመፅ ድልን ሲቀዳጅ ሊከሰስ ለሚችለውም አስፈላጊ ነው። ማለትም በጋራ የሽግግርን ሂደት እውን ለማድረግና የህዝብን ድል ባዕዳንና ገንጣዮች እንዳይቀሙ ለመከላከል። ይህ ትብብር ሊሳካ ከቻለ በጋራ ህብረት በተዋቀረ መልኩ ሊገለጽ ሲችል፣ በሌላ መልኩ ደግሞ በተግባር የሚታይ ሊሆን ይችላል። ሰፊውን ህዝብ በጋራ መርሃ ግብር መሰረት በየአቅጣጫው መቀስቀስና ማደራጀት የተባበረ ስራ ስምሪት ነው። በጋራ ቅንጅት የጋራ ጠላቶችን መቋቋምና የባዕድ ቅጥረኞችን ሴራ ማክሸፍም የሚቻል ነው። በባዕድ አገሮች በተለይ የአንድነት ኃይሎች በተባበረ መልክ ማለትም ተመካክረው ቢንቀሳቀሱ ወያኔና ገንጣይ ኃይሎችን መቋቋም ይችላሉ። በስመ ህብረት ወይም ሁሉን ማቀፍ በሚል ፈሊጥም ተዘናግቶ ኢትዮጵያዊ አይደለንም ለሚሉ ኃይሎች ሳይቀር ሰለባ መሆን ወይም ህዝብን አደናግሮ አሳልፎ መስጠትም ከባድ ስህተት ነው። የአንድነት ኃይሎች ሊሰጣቸው የሚገባውን ድጋፍ ነስቶ ዜጎች በሰበብ አስባቡ ድጋፋቸውንና ገንዘባቸውን ለማይሆኑ ኃይሎች የሚሰጡ ከሆነ የአንድነት ኃይሎች የሚጠናከሩ አይሆንም። ለጸረ ኢትዮጵያ ኃይሎች በብዙ መቶ ሺህና አልፎም በሚሊዮን እርዳታ በስውርና በይፋም የሚሰጡ ባዕዳን አገሮች ሞልተዋል። ለኢትዮጵያ የቆሙትን ግን ሊያዳክሙ እንጂ ሊረዱ ሲሞክሩ አይታዩም። ይህ በዘመነ ደርግም የታየ ነው። ለወያኔና ገንጣይ ኃይሎች ባዕዳን ያን ሁሉ እርዳታ ሲለግሱ፣ በሌላ በኩል እነ ኢህአፓን ኢዲያቀን ግን ለማፈንና ለማጨናገፍ የሰሯቸውን ሻጥሮች ማስታወሱ ይበቃል። በ1991 እና ከዚያም በኋላ ወያኔን ይረዱት እነማን ናቸው? ጸረ ወያኔዎችን ትምክህተኞች ብለው አውግዘው ለማዳከም የጣሩትስ ብለን ብንጠይቅ መልሱ ግልጽ ነው። ታጋይ ድርጅቶችን የሚከፋፍሉትንስ የሚረዱ ባዕዳን የማይታወቁ ናቸው? ለወያኔ ሲሉ እየሰለሉ ስልክ እየጠለፉ የሬዲዮ ስርጭትን እያፈኑ ያሉ ባዕዳንን እናውቃቸዋለን። በአንድነት ኃይሎች ላይ ሴራው እና ጥቃቱ የተነከረ ነውና ዜጎች ለአገራቸው የሚዋደቁትን መንከባከብና መርዳት አለባቸው እንጂ ነጋ ጠባላጭ በርባሪውና ቅጥረኛው ሰለባ የሆኑ ተሞኝተው ራሳቸውንና አገራቸውን መጉዳት ማቆም ይኖርባቸዋል። ይህ ካልሆነ ግን ከእርዳታውና ትብብሩ እየራቁ ግን ኃላፊነት በጎደለው መንፈስ ድርጅቶችን አይታገሉም የሉም ብሎ መንቀፍ ለትዝብት የሚዳርግ ነው። ያንነት ኃይሎች አገሬ ባዩ ህዝባችንን ጨምሮ ህልው ናቸው። በርግጥ በብዙ ጥቃትና በደል ቢደርስባቸውም ያሉበት ሁኔታ አመርቂ አይደለም። ደክመዋል፣ ግን እሳት ቢዳፈን ጠፋ ማለት ስህተት ይሆናል። መኮስኮስን ጠያቂ ነው እንጂ ሞተ ብላችሁ ቀብርን አድርጉልኝ የሚል አይደለም። ስለዚህ ሳይሞት ሊቀብሩት የቋመጡት ሁሉ ማፈራቸው አይቀሬ ነው። የአንድነት ኃይሉ ስልትን በትክክል አውጥቶና መርቶ ወዳጅና ጠላትን በጥንቃቄ ለይቶ ፈሪና ቅጥረኛ ተለይን ነጋሪት ጎስሞ የጀመረውን ትግል ከግብ ሳያደርስ ግንባሩን ላያጠፍ ምሎ መነሳት ማመጽ አለበት። ጊዜው አልፏል። ባለፈም ቁጥር አዳዲስ ወዳሞችን እየቆለቆለ አገርን በማጥፋት ላይ ነው። ከዚህ በላይ ጊዜ ሊሰጠውም አይገባምና የአንድነት ኃይሎች የቀቢጸ ተስፋንና የፍርሃት መለያየትን ግንብ አፍርሶ ህዝብና አንድነት ኃይሎች አገራችንን ከወያኔ ጥፋት ተልዕኮ ማላቀቅ ማዳን ይጠበቅብናል።
ተባለ አለ ከዘለዳው ይሐፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ወሐቀዳዋ መንደስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅም ይሁን አውቆ በመለገም ዑነተኛ ግንዛቤ እንዳያገኙ እየተደረገ ፍጥታውን ደርሷል። ዑነቱን ለማወቅ ወደኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ስለሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፓ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፓ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና። ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ኢያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች፣ በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸው አሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረው የነበሩ ሁሉ በመዳከማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስላጤ ኃይለ ሥላሴ መንግስት፣ ስለደርግ መንግስት፣ ስለወያኔ መንግስት፣ ስለሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር አላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታግሎለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም። ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ። ሌሎች ደግሞ ሀገራቸው ከርሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም። አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም። እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል፣ ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ያሱን ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን በአንድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢሃፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በአገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ከጨርቁ ምን አለን?
I'm gonna go.
አዳም መመለስ በሚል ርዕስ የቀረበው ጽሑፍ በወቅቱ ማለትም በታህሳስ 2004 ዓ.ም ተመረጠ የህዝብ ትግል የደረሰበትን ደረጃና ወዴት እንደሚያመራ በትንቢት መልክ የተነገረ ነው ማለት ያስደፍራል። ራሳቸውን የተቃዋሚ ድርጅት ብለው የሌለ ጦር እያዘመቱ ወያኔን ድል ሲያደርጉ ከጸረ ኢትዮጵያ ኢመንት ድርጅቶች ጋር ግንባር አንድነት ውህደት እያሉ በህዝብ ትግል እያሾፉ ምዕራባውያን ጌቶቻቸው በለውጥ ስም ለስልጣን እንዲያበቋቸው ራሳቸውን ሲያዋርዱ ማየት የቀን ተቀን አሳፋሪ ትርኢት ሆኗል። ገሞራው ዜሮ ፊታውራሪ በሚል የገለጻቸው ድርጅት አፍራሽ ገለባ አንጃዎች ትግሉን ማደፍረስ ይዘዋል። ቶሽን በላቸው አዳምጡ ልብ በሉ እንላቸዋለን። ከአምስት ዓመት በፊት እንዲህ ብለን ነበር።
ወደፊት ለመጓዝ ወደ ኋላም መመለስ። የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኖረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጣሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ሕግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፍተን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት፣ ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ፣ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገድሉ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲጓደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባፍ ሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በምርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛ ሲባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ካዲ የሚለውን ቃል ለመጀመሪያ ጊዜ በአገራችን መጠቀም የተጀመረው ባድዋ ጦርነት ወቅት ነበር። በኋላም የሶል ሚካኤል የልጅ ልጅ ኃይለስላሴ ጉግሳ ከርቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለስላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የሰውል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አልጥብቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድማ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ አጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናይነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ፣ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመጽ እውን መሆንን ምልክቶች ያዘሉ ናቸው። የአመጽ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመጽን ሊፈጥሩ የሚችሉ እርሾች ናቸው። የህዝባዊ አመጽ መከሰት ምክንያቶች ግን በአመጻ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመጽ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመጽ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመጽ ምልክቶች ግን ከአገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመጽ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቅተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጽሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብዓተ መሬቱም እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመጽ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከነዚህ ሁኔታዎችም ጥቂቶቹን ብቻ ብንጠቅስ አንድ ያገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡብ የሀገራችን ክፍል በተለያዩ አካባቢዎች ያመጽ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታ እያመጹ መደራጀት እየተደራጁ ማመጽ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመጽ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። 3 ይህን በመሰሉ ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊው ትግል ማሸጋገር ይቻላል። 4 ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን የጠራና የነጠረ የፖለቲካ አላማን ይዞ መጓዝን ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በአገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የተጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በአገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጠና ራዕይና ህዝባዊ ዓላማን ይዘን በግብ ግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በአገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዘው ሰራተኛውን፣ አርሶ አደሩን፣ ሴቶችና ወጣቶችን፣ የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ አገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ አገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በአገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ አገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብ ግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል የሰባዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቀርና በሌሎችም ቦታዎችና አገሮች ሊፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልኮ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ ደብዛቸው ለጠፋ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርኩሶ የሚያመረካ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን።